Voice of America.
የኦሮሞ ነጻነት ግንባር ኦነግ በያዝነው ሳምንት መባቻ ላይ ባወጣው መግለጫ ከኢትዮጵያ መንግስት ጋር የሚያካሄደውን ግጭት ለማስቆምና እርቅ ለማውረድ ወገንተኛ ያልሆነ ወይም ነጻ ሶስተኛ ወገን እንዲያደራድረው ጠይቋል። መንግስት ከአመራሩ ጋር ያደረገውን ስምምነት አላከበረም፣ ጥቃት ከፍቶብኛል በማለት ደጋግሞ ሲከስ ይሰማል። ክሱን የሚያስተባብለው የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ በበኩሉ ይልቅ ትጥቁን ቃል በገባው መሰረት አልፈታም ያለው ኦነግ ነው። ታጣቂዎቹም በኦሮሚያ ግድያ ላይ ተሰማርተዋል፣ ስርዓት አልበኝነት አንግሰዋል ይላል። ለመሆኑ የሁለቱ ወገኖች ስምምነት ጭብጥ ምንድን ነው? ውጊያውንስ ምን አመጣው? እንዴትስ እርቅ ይወርዳል? ትዝታ በላቸው የኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር ተወካዮችን አነጋግራለች። ቀጥሎ ይቀርባል። የውይይቱ ተካፋዮች ራሳቸውን አስተዋውቀው ዝግጅቱ ይጀምራል።
ቶሌራ አደብ አባላለሁ። የኦሮሞ ነጻነት ግንባር ቃል አቀባይ ነኝ።
ታየ ድንዳ አባላለሁ። በኦዲፒ ማዕከላዊ ጽህፈት ቤት የህዝብ አስተያየትና የህዝብ ግንኙነት ዲፓርትመንት ዳይሬክተር ነኝ።
እሺ፣ የኦሮሞ ዲሞክራሲያዊ ፓርቲ ማለት ነው። ሁለታችሁንም አመሰግናለሁ። ወደ ጥያቄ እገባለሁ። አቶ ቶሌራ፣ ሰሞኑን ድርጅቶ ያወጣው መግለጫ የኦሮሞ ነጻነት ግንባር ከኦሮሞ ዲሞክራሲያዊ ፓርቲ ጋር ወይም መንግስት ጋር በሰላም ለመስራት ተስማምቶ ነበር፣ ይሁን እንጂ መንግስት በጸረ ዲሞክራሲ አቋሙና አካሄዱ ፈቀቅ ባለ ማለቱ መስዋዕትነት የከፈሉ ወገኖች ለውጡን ለማሳካትና ስርዓቱንም ለማሻሻል ተሳታፊ ሊሆኑ አልቻሉም ይላል መግለጫውና፣ እስቲ መጀመሪያ ይህንን ያብራሩልኝ።
ደህና፣ እንግዲህ ይህንን መግለጫ ያወጣ ነው በአሁኑ ጊዜ በተጨባጭ በሀገሪቱ ውስጥ ያየው ሁኔታ ምክንያት ነው። እንደሚታወቀው የኦሮሞ ነጻነት ግንባር በሰላማዊ መንገድ ለመታገል አመራሩ ወደ አገር ቤት ተመልሷል። በተወሰነ ደረጃ አንዳንድ ስራዎችን አብረን መስራት ብንችልም በየጊዜው በሚፈጠሩ ግጭቶች እና አለመግባባቶች በወለድ ስም መካፈል፣ ግድያና የተለያዩ ሁኔታዎች እየተፈጸሙ ሁኔታዎች እንደታሰበውና ሳል የተጣለበት ለመቀጠል ባለመቻላቸው ይህንም መግለጫ ለማውጣት ተገደናል።
አመሰግናለሁ። እርስዎ ጋር ልቆይ መሰለኝ። እኛም ሪፖርት ስናደርግ ነበር ወደ ሀገር በሰላም ካለው መንግስት ጋር ሰላማዊ በሆነ መንገድ ለመስራትና ለምርጫ ለመዘጋጀት እንደ ሌሎቹ ፓርቲዎች እንደገባችሁ፣ ነገር ግን ትጥቅ መፍታት ጉዳይ ላይ ነው ልዩነታችሁና፣ እስቲ በተጨባጭ ትጥቅን በመፍታትም ይሁን መንግስት አልፈጸመም የምትሉትን የተስማማችሁበትን ግልጽ አድርገው ይንገሩኝ። አቶ ቶሌራ፣
በመሰረቱ የተስማማንባቸው ዋነኛ ነጥቦች አንድ፣ የኦሮሞ ነጻነት ግንባር በሰላማዊ መንገድ እንዲታገል በዛኛው መንገድ ለመታገል ዝግጁ መሆኑን እና እነሱም ይህንን ሀሳብ በመደገፋቸው፣ ሁለት፣ በአጠቃላይ የኦሮሞ ነጻነት ግንባር አባላት በምን ሁኔታ ትግላቸውን ይቀጥላሉ፣ ይህንን ለውጥ ወደፊት ለማራመድ የበኩላቸውን አስተዋጽኦ ያበረክታሉ በሚለው አንጻር ተወያይተን በመንግስት መዋቅር ውስጥ የሚታቀፉበት ሁኔታ እንደሚመቻች ተስማምተን ነው የገባ ነው። በውይይቱ ወቅት በመጀመሪያ ግንኙነት ላይ የተስማማ ነው መሰረታዊ ጉዳዮች እነዚህ ሲሆኑ፣ በየጊዜው ግን በሚከሰቱ አንዳንድ ግፋቶች ምክንያት ተግባራዊ ለማድረግ አልተቻለም ስምምነቱን። በዚህ ምክንያት እንግዲህ እንደታሰቡ ወደፊት ለመራመድ አልቻለም። ሁኔታዎች እየተባባሱ መጥቶ መወን ይዛደልና ገሌ እናደረገ ገሌ እናጠፋ በሚለው በማተኮሩ እና የስም ማጥፋት ዘመቻዎች በብዛት በመከፈቱ ይህ ከስምምነቱ መንፈስ ውጭ ስለሆነ በሰላማዊ መንገድ እንዳንታገል ልዩ ልዩ ደንቃራ ንትኖች ምክንያቶች እየተፈጠሩ የፖለቲካ ስራዎቻችንን በተግባር በትክክሉ ስራ ላይ እንዳናውል በመደረጉ በእነዚህ ምክንያቶች እየተባሰ ተመጥተው ወደ ባሰ ግጭት የማምራቱ ሁኔታ ስላሳሰበን የሁኔታ እንዲገታ እንዲቆም በማለት ነው እንግዲህ። እና በአጠቃላይ መሰረታዊ ስምምነታችን ግን የኦሮሞ ነጻነት ግንባር በሰላማዊ መንገድ ለመታገል ወደ ሀገር ቤት የሚገባ መሆኑን ስላሰቡት የትጥቅ ትግሉ የኦነግ ምርጫ ሳይሆን የግዴታ ምርጫ የነበረ በመሆኑ ይህ ሁኔታ የተመቻቸ እስከሆነ ድረስ ትጥቅ የማያስፈልጉ ሁኔታዎች እስካሉ ድረስ በትጥቅ ሊደረገውን ትግል አቆማለሁ ብሎ ነው የገባው።
አቶ ቶሌራ አመሰግናለሁ። አሁን ከተናገሯቸው ውስጥ እንግዲህ ቀደም ብሎም ሲነገር የነበረው ኦነግም እንደ ማንኛቸውም ሌሎች ድርጅቶች እናንተ ብቻ አይደላችሁም ትጥቅ ፈታችሁ የገባችሁት፣ ግንቦት ሰባት አለ፣ የኦጋዴን ነጻ አውጪ ግንባር አለ፣ ያልጠቀስኳቸውም ሊኖሩ ይችላሉ። ነገር ግን አሁን በቁልፍ በመንግስት አካል ውስጥ እንደምትታቀፉ የሚል ቃል አንስተዋል መሰለኝ። እስቲ አቶ ታዬ ደንደአ የርሶ መንግስት አረዳድ ምን ነበር? አሁን አቶ ቶሌራ በስራ ላይ አልዋለም የሚሉትን አረዳዱ ምንድነው? የርሶ መንግስት
በእኛ በኩል ምንነቱ ሁለት ነገሮችን ያቀፈ ነው። አንደኛው ድርጅቱ እንደ ማንኛውም ሌሎች ድርጅት በሰላማዊ መንገድ በህጋዊ መንገድ አገር ቤት ገብቶ ሰላማዊ ትግሉን እንዲቀላቀል ነው። ሁለተኛው ደግሞ አሉኝ የሚላቸው የሰራዊት አባላት ሰልጥነው ስልጠና ተሰጥቷቸው አቅሙና ፍላጎቱ ያላቸው መስፈርቱን የሚያሟሉ ከክልሉ የጸጥታ መዋቅር እንዲታቀፉ፣ ከዛ በፍላጎትም የተለያየ ምክንያትም የማይመጥን አቋም ያላቸው ደግሞ መንግስት የአቅሙን ድጎማ አድርጎላቸው የራሳቸውን ህይወት የሚመሩበትን ሁኔታ ማመቻቸት ነው የነበረው ስምምነት። የገቡ 1300 የሰራዊት አባላት ነበሩ። ከነዛ ውስጥ 700 ያክሉ በክልል ፖሊስ እንዲታቀፉ ተደርጓል። ከዛ የቀሩት ሌላ የተለየ ስልጠና ተሰጥቷቸው መንግስት ድጎማ አድርገው በየአካባቢያቸው እንዲሰማሩ ተደርጓል። እና ስምምነቱ የነበረው ከዚህ የተለየ ነገር የለም። የተለየ ስምምነት ለማስመሰል የሚሞከርበት ሁኔታም ነበረ። ግን በቀጥታ ሁሉም ኢትዮጵያዊ ማወቅ የሚገባው ስምምነቱ የተለየ ነገር አይደለም። የመጡት በሰላማዊ መንገድ ለመታገል ነው፣ ለውጡን ለመደገፍ ነው። የሰራዊታቸው ደግሞ ትጥቅ ፈተው ገብተው ተሀድሶ ወስደው ወደ ክልል የጸጥታ ኃይል የሚቀላቀለው ተቀላቅሎ ሌላውን ደግሞ በመንግስት ድጋፍ ህይወቱን ሊመራበት መንገድ እንድንታችለት ስምምነቱ የተቀየረ ይህም ማለት ነው።
የኦነግ ቃል አቀባይ አቶ ሌራ አደባ፣ አቶ ታዬ አሁን ለሰጡኝ መልስ ምን ይላሉ? የተለየ ነገር አለ ሲላይ?
የተለየ ስለውም ግን መረዳት ያለብን ምንድን ነው፣ የኦነግ ሰራዊት ትጥቅ ይፈታል የሚል ስምምነት የለም። የኦሮሞ ነጻነት ሰራዊት መንግስት መዋቅር ውስጥ ይታቀፋል። ብቃት ያላቸው በፖሊስ በኃይል ይሁን በልዩ ኃይል ውስጥ ይሁን በሀገር ሰራዊት ውስጥ ይሁን ተሳትፏቸውን ይቀጥላሉ የሚል ነው። ያ እስከሆነ ድረስ እንግዲህ ሰራዊቱ የበለጠም ሰልጥሎ የበለጠም ከልዩ ልዩ የጦር መሳሪያ ጋር ተዋውቆ የበለጠ ታጥቆ ሊወጣ የሚችልበት ሁኔታ ነው ያለው እና አሁን አጨቃጫቅ የሆነው ሁኔታውን በጥልቀት ያልተረዱ ሰዎች ትጥቅ መፍታት የሚለውን ብቻ ከውስጥ መዘው መፍታት አለበት የሚል ነው። ይህ መፍታት ደግሞ ሌላ አይነት ትርጉም የሚሰጥ በመሆኑ ነው እንጂ መንፈሱ የኦሮሞ ነጻነት ሰራዊት በመንግስት መዋቅር ውስጥ የሚታቀፈው ይታቀፋል፣ ያ ደግሞ ይታጠቃል ማለት ነው። ለዛኛው ደግሞ ብቃት የሌላቸው ወይም ደግሞ በልዩ ልዩ ምክንያት ራሳቸው ምርጫ ያላቸው ደግሞ በመንግስት ድጎማ ወደ ፈለጉበት ሊሰማሩ ይችላሉ የሚል ነው እና አጠቃላይ መንፈሱ ይሄው ነው።
አቶ ቶሌራ፣ አቶ ታዬ የገለጹልን 1300 ገቡ፣ 700 የሚሆኑት ስልጠና ወስደው ወደ ኦሮሚያ ፖሊስ ተጠቃለሉ፣ የተቀሩት ደግሞ ድጎማ ተሰጥቷቸው ወደ ማህበረሰብ ተመለሱ። የኔ ጥያቄ በአገር ዙሪያ የኦሮሞ ነጻነት ግንባር ተዋጊዎች የመንግስት ኃይሎችን ገጥመዋል ይባላል። ይሄ እንግዲህ ከ1300 በላይ ሌላ መኖር አለበት ማለት ነው። ይሄንን ያብራሩልኛል አቶ ቶሌራ። ከዛ ውጪ ደግሞ አሁን እርሶ የነገሩኝና አቶ ታየም የነገሩኝ አንድ አይነት ስለሆነ የኦሮሞ ነጻነት ግንባር የሰጣቸውን ብረት ይዘው ይቆዩ ነው ወይስ በመንግስት የስልጣና ይዘት በመንግስት የወታደር መሪ ስር ታዛዦች ይሆናሉ ነው ወይስ የኦሮሞ ነጻነት ግንባር ተዋጊዎች እንደሆኑ በኦሮሚያ ይንቀሳቀሳሉ ነው የእናንተ አረዳድ?
የመጀመሪያም ጥያቄ ልበለስልሽ እና 1300 ሰራዊት የሚባለው ከኤርትራ የገባው ሰራዊት ነው። የኤርትራ ሰራዊት ከመግባቱ በፊት በደቡብም በምስራቅም ደቡብ ምስራቅም በምዕራቡም በኩል የኦሮሞ ነጻነት ሰራዊት አለ።
እዚህ ጋር ላቆሙትና ስለ እነዚህ ታጣቂዎች እናንተን ለማነጋገር ወደ አስመራ የመጡት አቶ ለማ መገርሳና ዶክተር ወርቅነህ ገበየው ያቁ ነበር? ሌላ ቦታ በአገር ዙሪያ ታጥቀው የሚንቀሳቀሱ ሰራዊት እናንተ እንዳላችሁ ያውቁ ነበር?
ግልጽ ነው፣ የታወቀ ጉዳይ ነው። ምንም አዲስ ነገር አይደለም። ለረጅም ዓመታት የነበረ ሰራዊት ነው። በደቡቡም በምዕራቡም እንደነበረ የታወቀ ጉዳይ ነው። የኤርትራ ሰራዊት ወይም ደግሞ ኦሮሚያ ውስጥ ያለው ሰራዊት ተብሎ በዝርዝር የተገባበት ነገር የለም። በመጀመሪያ ደረጃ አመቺ ነው አንድ ቦታ ያለው የኤርትራ ያለው ሰራዊት ስለሆነ ያንን ለማስገባት ይችላል ማለት ነው። ወደ ማሰልጠኛ ካምፕ
ከአስመራ ውጪ የነበረውን በአገር በተለያዩ ቦታ አለ የምትሉትን ሰራዊት ቁጥር ያውቃሉ አቶ ቶሌራ?
አላውቀውም ቁጥሩን፣ ይሄ ነው ብዬ ለመናገር አልችልም።
አቶ ታዬ ምን ስምምነት ተደረሰ ስለ እነዚህ በየቦታው ተሰራጭተው ስለነበሩ የኦሮሞ ነጻነት ግንባር ተዋጊዎች?
ከኤርትራ እንደመጡ በ15 ቀን ጊዜ ውስጥ በየቦታው የነበረው ሰራዊት ከኤርትራ ከመጣው ጋር ተቀላቅሎ ካምፕ ገብተው ያው ስልጠና ወስደው ወደ መንግስት የሚቀላቀለው ተቀላቅሎ ሌላው ወደ ህብረተሰቡ እንዲመለስ ነው የነበረው ስምምነት እና በተለያየ ጊዜ እንግዲህ ዴድላይኖቹ 3-4 ጊዜ ነው የተቀየረው በእነሱ።
አቶ ታዬ ይቅርታ እዚህ ላይ ላቋርጦት፣ እንደው ለአድማጭ ግልጽ እንዲሆን ነው። እነኚህን ከኤርትራ ከመጡት ውጪ በየቦታው ኦሮሚያ ውስጥ አሉ የተባሉትን የኦነግ ሰራዊት ሰብስቦ የማምጣት ኃላፊነት ማን ነው የወሰደው? ኦነግ ነው እናንተ?
በዋናነት በራሳቸው ነው ያንን ለማድረግ ያሰቡት። ስምምነቱን በዛ ደረጃ ነው የራሳቸው አመራር ስላላቸው አመራሩ ሲልመጣ በዛው በኩል እንዲመጣ ነው። ያ ሳይሆን ሲቀር እንደገና የጋራ ኮሚቴ አቋቁመን ያም ጥረት ሲያደርግ ቆይቶ ውጤት ሳያመጣ የመጨረሻ ዴድላይኑ ባለፈው ታህሳስ 5 ነው የነበረው እና አልቻልኩም ብሎ መግለጫ የሰጠው
ኦነግ ልሰበስባቸው አልቻልኩም ብሎ መግለጫ ሰጠ።
የጋራ ኮሚቴ ነበረ። የጋራ ኮሚቴ በእኛ በኩል የነበረ ነበረ፣ በእነሱም በኩል የነበረ ነበረ። አንፈታም ብሏል ቀስ ብለን እየያዝን ነው ምናምን ሲባል ነው የነበረው በእነሱ በኩል ማለት ነው። ጊዜ እንዲራዘም ተደርጓል። 1-5 ቀን 5 ቀን 10 ቀን እንደዚህ እያለ ለረጅም ጊዜ ነው የቆየው እና እንዲያውም ያ ሰራዊት ወለጋ አካባቢ የሰፈረው አልታዘዝም ብሏል፣ ትጥቅ አልፈታ ብሏል ተብሎ በዚህ በኩል በአመራሩ ተገልጾ ሽማግሌዎች እዛ የሰራዊት አመራር ድረስ የሄዱበት ሁኔታ ነበረ። ችግሩ እዛ ጋር ነው እንጂ በእኛ በኩል ሁሉንም ነገር አሟልተን ነው ስንጠባበቅ የነበረው።
አቶ ቶሌራ አደባ እንግዲህ የተባሉት ሽማግሌዎች ይመስለኛል በታሳስ ወር አጋማሽ ከሁለታችሁም በኩል የተወከሉ ሰዎች ናቸው።
አንደኛ ነገር የኦነግ ሰራዊት በድርጅቱ ትዕዛዝ ወደ ታሰበበት ቦታ እንዳይሄድ ያደረጉት በየጊዜው የሚለዋወጡ በየአካባቢው የሚወሰዱ እርምጃዎችና ካምፕ በገባው ሰራዊት ላይ የነበረው ጫና ወይም ደግሞ የአያያዝ ጉድለቶች ነበሩ። እነዚያ ሲሰሙ ነበር እና በምዕራብ በኩል ያለው ሰራዊት ይሄ መንግስት የገባውን ቃል እየጠበቀ አይደለም፣ ኦነግ ጋር በተስማማው መሰረት አንዳንድ ሁኔታዎችን እያሟላ አይደለም፣ በዚህ አይነት ሁኔታ እንዴት እንገባለን፣ እምነት የለንም የሚል ጥያቄ ሲያነሱ ነበር። ይሄ ትክክል ምክንያቱም ቃል በገቡልን መሰረት በነጻነት የመንቀሳቀስና ቢሮዎቻችንን የመክፈት ሁኔታዎች እየተሰናከሉ መምጣታቸው ይታይ ነበር። ከዛም አልፎ ደግሞ በየጊዜው የኦነግ ሰራዊትን እንፈልጋለን እናስሳለን በሚል የሚወሰዱ እርምጃዎች ነበሩ። በአንድ በኩል ሰላይ ስምምነት ላይ ደርሰናል በሰላማዊ መንገድ እንታገላለን እየተባለ ለምንድን ነው የሚገመትብን? ለምንድን ነው እኛም በኃይል ትጥቅ ለማስፈታት የሚሰማራው ታጥቀ ኃይል የሚጥያቄ ስላደርሶ ነው አሁን አንታዘዝም ምናሉ የተባለ እንጂ ከኦነግ አመራር ውጭ ሆኖ ለብቻው ምንም ትእዛዝ አልቀበልም ያለ ሰራዊት አይደለም ለማለት ነው። ለመካሰስ አይደለም አሁን ያለፈው በየትኛውም ወገን ይሁን በየትኛውም ወገን በሚከስቱ ሁኔታዎች የታሰበው እርምጃ ሳይሳካ ቀርቷል ነው እንጂ የኦነግ ሰራዊት በስምምነቱ መሰረት በሚፈለግበት ቦታ ተገኝቶ የሚፈለገውን ትምህርት ወስዶ በመንግስት መዋቅር ውስጥ ሁሉን ለመቀጠል ፍላጎት የለውም የሚል አይደለም። መጨረሻ ደረጃ ሁኔታው ሲባባስ ውስጥ የሀገር ሽማግሌዎች ሂደው ህዝቡንም ያናግሩ ሰራዊቱንም ያናግሩ ተባለ። ሽማግሌዎች ሄዱ፣ ሰራዊቱንም አነጋገሩ። ሰራዊቱን በኦነግ አመራር ስር መሆኑን የእኛ አለቆች አዛዦቻችን እናንተ ጋይሏችሁ እኛ ጋር መምጣት አያስፈልግም፣ እነሱ የሚያስተላልፉትን ትእዛዝ እንቀበላለን ብሎ መልስ ሰጣቸው። ከዛ በኋላ ሁለቱን ድርጅት አመራሮች የኦሮሚያን ፕሬዚዳንት ክቡር አቶ ለማ መገርሳና የኦነግ ሊቀመንበር አቶ ዳውድ ኢብሳ ባሉበት የደረሱበትን ግምገማቸውን ለሁለቱም አቀረቡ። በዚህ በዚህ አይነት ተግባራዊ እንዲሆን ብለው አስማምተው ተለያዩ። ይህንን ተግባራዊ ለማድረግ ስንንቀሳቀስ በደቡብ በኩል ከሁለታችንም ቁጥጥር ውጭ በሆነ መንገድ የሶማሌ ልዩ ኃይል በአልሸባብና በሌሎች ኃይሎች ተደግፎ በሞያሌ ላይ ጦርነት ከፈተ፣ በዛ ምክንያት ተሰናከለ። በምዕራብ በኩል ያለውም ሳይታሰብ አላስፈላጊ የሆኑ ግዙፍ ኃይል ከሰሜን የመጣ የምዕራቡን ኦሮሚያ ክልል ሰፈረ። በየቦታው እርምጃዎችን መውሰድ ጀመረ። በዚህ ምክንያት ነው እንጂ የተሰናከለው የኦሮሞ ነጻነት ግንባር ከስምምነቱ ውጭ ለመሆን የሚወስዳቸው እርምጃዎች አይደሉም ማለት ነው።
አቶ ቶሌራ፣ ጥያቄ እርስዎ ጋር ያቆየኛል። በተለያዩ አጋጣሚዎች ትጥቅ ሳትፈቱ እንደቀራችሁ ነው የገለጻችሁልኝ። በሶማሌ በኩል ልዩ ኃይል ይወጋን ጀመር፣ በሌላም በኩል እንደዚሁ መንግስት እርምጃ መውሰድ ጀመረ ነው ያሉት?
አዎ፣ ከሁለቱም ወገን ኮሚቴዎች ወደ ቦታው ለመንቀሳቀስ ሀመት ሁኔታ ሳይፈጠር ቀረ ነው። በደቡቡ በኩል ጦርነቱ ወደዛ ወደ ሰራዊቱ እንዳይሄዱ አደረገ፣ በዛ ምክንያት ተቋረጠ። በምዕራቡ በኩል ደግሞ የኢትዮጵያ መንግስት የወሰደ እርምጃ ብዛት ያለው ሰራዊት በየቦታው አስፍሮ ስጋት ውስጥ ከተተት ነው እና በዛ ምክንያት ነው እንጂ ሰራዊቱ ወደሚፈለግበት ቦታ እንዲተላለፍ ላለማድረግ የተወሰደ እርምጃ አንድም የለም ነው።
አቶ ታዬ፣ እዚህ ላይ የእርስዎ መልስ ምንድን ነው?
አንደኛ ይሄ ካምፕ የገባው ሰራዊት አያያዙ ላይ ችግር አለ። በዛ ምክንያት ነው በአንድ በኩል ጥርጣሬ የገባን፣ በሌላ በኩል በሞያሌም አካባቢ በሶማሌ ልዩ ኃይል ጦርነት ስለተከፈተ እሱም ችግር ፈጥሯል የሚባለው እነዚህ ሁሉ ነገር እንደ ሰበብ እንደ ምክንያት ለማለት ካልሆነ በስተቀር ምክንያት ሊሆኑም አይችሉም፣ ምክንያትም አልነበሩም። ትልቁ ችግር በሰላማዊ ትግል ማመን ወይም አለማመን ነው። በዛ አካባቢ ከላይ እስከታች ያለው የድርጅቱ መዋቅር እየተናበበም አይመስልም። ግልጽ ነው አሳያ እዚህ ጋር ካለው አመራር ጋር ተነጋግረን አመራሩ ህብረተሰቡም ሰራዊቱ ትጥቅ እንዳይፈታ ይፈልጋል፣ ሰራዊቱም አልታዘዝ ብሏል የሚል መንፈስ በመታየቱ ሽማግሌዎቹ ወደዛ የተንቀሳቀሱበት ሜራዜነር እዚህ ጋር ያሉት አመራር የሚሰጡት አቅጣጫ ባለመቀበላቸው ነው። እዛ ሄደው ለምን እናንተ እንደዚህ ይዛችኋል ወይ ተብሎ እነሱን አናግሩ ተብሎ ስለተላኩ ነው። ሶ ትልቁ ችግር እኛ በኩል ችግር ነው ብለን የምናየው በሰላማዊ ትግል ማመን አለማመን ነው። ድርጅቱ ልክ እንደገባ ወደዚህ እርምጃዎች ወሰዱብን የሚል ነገር አለ። ምንድን ነው እዛ ጋር እንደገባ ካምፕ ወደ መክፈት፣ ስልጠና፣ ተጨማሪ ወታደሮችን ማሰልጠን፣ ትጥቅ መግዛት፣ መንግስታዊ መዋቅሮችን ማፍረስ፣ ሚሊሻዎች ላይ እጥቅ ማስፈታት፣ ፖሊሶች ላይ እርምጃ መውሰድ፣ መግደል፣ መንገድ መዝጋት፣ የተለያዩ ችግሮች በመፍጠር አጠቃላይ እንቅስቃሴውን ወደ ማስፋት ነው የሄደው። ልክ እንደገባ ማለት ነው። የነበሩት ወታደሮች ትንሽ ነበሩ፣ ግን የበለጠ በቃ 11 ካምፕ ነው የተከፈተው።
የት ነው ይሄ? የት ሆነ ይሄ? የት ቦታ
ይሄ? አንደኛ በወለጋ አራት ዞኖች አሉ። ኢሉባቦርም በተወሰነ ክፍል አለ። ደቡብም፣ ምዕራብ ጉጂ፣ ወደ ባሌም የተለያዩ ቦታዎች ላይ 11 ካምፕ ነው የተከፈተው። ምንድን ነው? በአንድ በኩል ይሄ ጊዜ ይሰጠን እያሉ ጊዜ በተሰጠ ቁጥር ደግሞ የበለጠ መዋቅራቸውን እያሰፉ በሶስት ወር ጊዜ ውስጥ እንጥላለን፣ መንግስት ደክመዋል የሚል ሁሉ መንፈስ ነበራቸው። ያንን ይዘው ነው ሲንቀሳቀሱ የነበሩት እንጂ አሁን በሚባለው ደረጃ ትጥቅን አማራጭ አላደረግንም የሚለው ነገር አይሰራም። ችግሩንም እንስተካከልን፣ በዚህ ደረጃ ኃላፊነትን ወስደን ችግሩ የት እንዳለ ህብረተሰቡ ማውቀው ሁሉም ለመፍትሄው መረባረብ አለበት እንጂ ልክ ዛሬም እንደ ትላንቱ ለራሳቸው ያጠፉትን ወደ መንግስት በማምጣት መንግስት ጦርነት አውጆብናል፣ መንግስት ፕሮፓጋንዳ እንደዚህ አድርጎብናል፣ እንዳንንቀሳቀስ እገዳ ጥሎብናል የሚለው ነገር፣ ይሄ ሁሉ ማንኛውም የህብረተሰብ ክፍል እንደሚያውቀው በእኛ በኩል የእኛ አመራር እየተገደለ፣ ፖሊስ እየተገደለ፣ ሁሉ ግድያውን ራሱ ሪፖርት አላደረገም። ሂደቱ እንዳይደናቀፍ ብለን አራት ወር በላይ ነው የታገስ መሄድ ከሚገባን ርቀት በላይ ሄደን፣ ህብረተሰቡ ለምንድን ነው ሰላማችን ደፍርሷል፣ ተጎድተናል ሁሉ ሲል በዛ በኩል ነው እንግዲህ ችግሩ።
አመሰግናለሁ አቶ ታዬ፣ የኢትዮጵያ መንግስት ቃል አቀባይ። አቶ ቶሌራ፣ ትልቅ ክስ ነው በሰላም
በተባለው ለዚህም ላይ የራሴን አስተያየት ልስጥ።
እሺ፣ ይቀጥሉ።
አንደኛ የኦሮሞ ነጻነት ግንባር በሰላማዊ መንገድ እታገላለሁ ብሎ ሲገባ ሰራዊት ይኖረኛል የሚል አቋም ትቶ ነው ማለት ነው። ይህን መገን ይኖርብናል። የሚቀርቡብን ክሶች ለምሳሌ አልግንቦ ውስጥ የመንግስትን መዋቅር አፈራረሱብን የሚል ነው። እንደሚታወቀው ኦነግ ከመግባቱ በፊት በምስራቅ፣ በደቡብ ምስራቅ እና በደቡብ በኩል ሰፊ ጦርነት ተከፍቶ ሲካሄድ ነበር። በኦሮሞ ህዝብ ላይ በሚሊዮን የሚቆጠር ህዝብ ነው። በጦርነቱ ምክንያት ያሳደረባቸው የመንግስት ሰራተኞች በሙሉ፣ አስተማሪዎች፣ የጤና ባለሙያዎች፣ በልዩ ልዩ መዋቅር ውስጥ የታቀፉ ሰራተኞች በሙሉ ለቀው ወጥተዋል። በተጨማሪ ለሶስት አራት አመት ሲካሄድ በነበረው የህዝብ አመፅ አሞ የነበረባቸው ሰዎች ሰግተው አካባቢውን ለቀው ወጥተዋል። ከዛ በኋላ የተተካም ሰው የለም። በዛ ምክንያት ነው እንጂ ኦነግ ገብቶ ያፈራረሰው ምንም ነገር የለም። አንድ ይሄ ነው ግልጽ መሆን ያለበት፣ መታወቅ ያለበት። እንዲያውም ኦነግ ከገባ በኋላ መንግስት ሰራተኞች ጋር በመተባበር ከአካባቢ ውስጥ በዙር በመተባበር ሁኔታዎች ቦታቸው እንዲመለሱ ስንሰራ ነበር። የኦነግ አመራር በኦሮሚያ ሲንቀሳቀስ በነበረበት ጊዜ አንድም ጊዜ የድርጅት ስም ሳይጠራ ትላንትና በተፈጸመው ድርጊት ለመበቀል እንዳይነሳሳ ህዝቡ ተቻችሎ እንዴት ይህን ለውጥ ወደፊት ማራመድ እንዳለብን እንዲያስብ ስንመክር ስናነሳሳ ነበር። ያ ሁሉ ሲሆን እንግዲህ በመንግስት በኩል የተደረገ ምንም ነገር የለም ለማለት አይደለም። አንዳንድ አካባቢዎች ተግባብተን የሰራንባቸው ቦታዎች አሉ፣ የማንክደው ጉዳይ ነው። አንዳንድ አካባቢ ግን ለውጡን የማይፈልጉ ሀይላት ሆን ብለው ትንኮሳዎችን ሲያካሂዱ ነበር። አሁን ፖሊስ ተገደለ፣ ወንጀሎች ተሰሩ በሚባልበት አካባቢ ችግሮች ሲፈጠሩ ስንዋይ ለዛ መፍትሄ እየሰጠን ስንል ነበር። የኦነግ ሰራዊት ከተወሰነለት አካባቢ ውጭ እንዳይንቀሳቀስ ይደረግ ተብሎ ከዛ አካባቢ ውጭ እንዳይንቀሳቀስ ይደረግ ነበር። ከዛ ውጭ ይሄ መንገድ መዝጋት ምናምን የሚባሉት ሁሉ ህዝብ ነው ያደረገው ያንን ድርጊት። ህዝብ ግድያ፣ በተለይ በምዕራቡ በኩል በቤኒሻንጉል ጉሙዝ ሰፊ ዘመቻ ነበር። ግድያ ይቁም፣ መፈናቀል ይቁም ብሎ ተቃውሞ ሲያሰማ ነበር። ይሄ በህዝብ በኩል የተወሰደ እርምጃ ወደ ኦነግ ማምጣት ተገቢ አይደለም ነው። ስለዚህ በአጠቃላይ ስላለፈውን ለመወነጃጀል አይደለም።
አቶ ቶሌራ፣ ወደፊት ለመሄድ እኮ አሁን በመግለጫ ድርጅቶ እንደጠየቀው ሶስተኛ አካል ቁጭ ብሎ እናንተን ሁለታችሁን ለማወያየትም እኮ ነገሮች ግልጽ መሆን አለባቸው። በአንድ በኩል አሁን በምስራቅ ኦሮሚያ በፊትም እኛ አልወጣንም እንንቀሳቀስ ነበር የሚል ነገር ካለ በሌላ በኩል ደግሞ መዋቅሩን እኛ አይደለንም ያፈረስነው ቀደም ብሎ ማናፈረሰው እንዳሉት ግልጽ አይደለም። ሰዎችን የሚገሉ መዋቅሮችን የሚያፈራርሱ በመስራቅ ኦሮሚያ በደቡብ በኩል ያለውን ማን እንደዚህ ህዝብ ላይ ጉዳት እንደሚያደርስ በግልጽ እርሶም አላስቀመጡም።
ይቅርታ አስቀብቻለሁ። በዛ በኩል የሱባሌ ልዩ ኃይል ጦርነት ያካሄድ አልነበረም እንዴ? በድንበር አካባቢ የነበሩ ትምህርት ቤቶች ዝግ እንደሆኑ በራሳቸው ሬዲዮ ሲዘገብ አልነበረም እንዴ?
ስለዚህ የእናንተ ሰራዊት አይደለም። አሁን አቶ ታዬ ደንዳአ የገለጹት ትክክል አይደለም፣ የኛ አይደለም ነው የሚሉት።
ትክክል አይደለም። እኛ እንዳውም በአንጻሩ በምዕራብ በኩል ነው አይደል ችግር ጎልቶ የታየው ችግር በዛ በኩል ነው የሚባለው አይደል? እዛ በኩል ራሱ የኦነግ አመራር ሄደው ከአመራሮቻቸው ጋር ከወረዳ አስተዳዳሪዎች ይሁኑ ከንቲባዎች ይሁኑ ጋር በመልካም አቀባበል አድርገውላቸው እርስ በራሳቸው ተወያይተው እንዴት መረጋጋትና ሰላም እንደሚወርድ ለህዝቡ ገለጻ ሲያደርጉ ነበር። ሁለቱም የኦነግ አመራር አባላትም የነሱም የተመደቡ የመንግስት ሰራተኞችና ካድሬዎች እና ይህ ችግር ተደጋግሞ እንዲነሳ የተደረገበት ምክንያት በመደናቀፉ ነው። የተደናቀፈው ደግሞ አላስፈላጊ የሆኑ እርምጃዎች በመወሰዳቸው አንድ፣ ሁለት ደግሞ አላስፈላጊ የሆኑ የፕሮፓጋንዳ ዘመቻዎች መካሄዳቸው ነው እንጂ የኦሮሞ ነጻነት ግንባር የገባው ስምምነት ለመጣስ ብሎ ያደረገው ሁኔታ ወልም ድርጊት አይደለም።
እሺ፣ ወደ ማጠቃለያው ይሄድን ነው። አቶ ቶሌራ አዳባ አባ ቶርቤ ወይን ባለ ሳምንት እያለ የመንግስት ሰራተኞችን በመግደል ስለሚከሰሰው ኃይል ምን የሚያውቁት ነገር አለ? ድርጅቶ ምን ያውቃል?
የኦሮሞ ነጻነት ግንባር እንግዲህ ራሱ ያደራጀው ሰራዊት አለ። የኦሮሞ ነጻነት ሰራዊት ይባላል። ከዛ ውጪ ሌላ ኃይል አደራጅቶ የዚህ አይነት ድርጊቶችን የሚፈጽሙበት ምክንያት የለም፣ አላደረገም፣ አያደርገውም ወደፊት። እንዲህ
እሺ፣ አቶ ታዬ ደንዳአ እዚህ ላይ እርሶ አስተያየት አለዎት?
እሱ ላይም አስተያየት አለኝ፣ ግን ቀደም ሲል አቶ ቶሌራ ባነሳቸው ጉዳዮች ላይ አንዳንድ አስተያየት ለመስጠት ይፈልጋለሁ።
እሺ።
አንደኛው መዋቅር ከመፍረስ ጋር ተያይዞ መዋቅር የመንግስት መዋቅር የፈረሰው ቀደም ሲል ነው በህዝብ አመጽ ነው የሚል ነው ያነሱት። ይሄ በጣም ከእውነት የራቀ ነው። ምክንያቱም የህዝብ አመጽ የነበረው በአጠቃላይ ኦሮሚያ ነው፣ እናንተም እንደምታውቁት። ግን የመንግስት መዋቅር የፈረሰው ቸው አካባቢዎች ወለጋና ምስራቅ ጉጂ፣ ምዕራብ ጉጂ አካባቢ ብቻ ነው። ይሄ በራሱ የሚያሳየው ምንድን ነው? ማን እያፈረሰ እንደሆነ፣ ማን ከሚሊሻ ትጥቅ እየፈታ እንደሆነ፣ ማን ፖሊሶችን እየገደለ እንደሆነ በግልጽ የሚታወቅ ነው ማለት ነው። በዚህ ላይ እየተወሻሸን ለችግር መፍትሄ መስጠት ስለማይቻል እቺን እውነት ህዝብን ማወቅ አለብን። ቀደም ሲል የፈረሰ መዋቅር የለም ማለት ነው። በሌላ በኩል መንገድ የተዘጋው ምን የተደረገው በህዝብ ነው። በተለይ ከቤኒሻንጉል ጋር ተያይዞ እዚህ አካባቢ የተፈጸሙ ወንጀሎች አሉ። መጀመሪያ ላይ መስከረም አንድ ለሽምግልና ለእርቅ ከካማሺ ዞን ወደ ወለጋ የመጡ የዞኑ አስተዳዳሪዎች ነበሩ። እነዛን አምስት ሰዎች ሆን ብለው የዚህ ድርጅት ታጣቂዎች ከገደሉ በኋላ ነው ህዝባችንም እንዲፈናቀል የተደረገው። ከዛም በኋላ ደግሞ በድንበር አካባቢም ችግር ሲነሳ ክልሉ የፖሊስ ኃይል ወደ አካባቢው ተንቀሳቅሶ ጥበቃ እንዳያደርግ፣ ህዝቡን እንዳይታደግ በመሀል ላይ መንገድ እንዲዘጋ በማድረግ በመቀስቀስ በተለይ ደግሞ ሆን ተብለው ምንም ለውጥ የለም የሚል ኢሜጅ ለማምጣት ሆን ተብሎ ሲሰራ የነበረ ነው። መካሰስ ጥሩ አይደለም እያልን ወደፊት መፍትሄ መፈለግ አለብን እያልን ግን ሌላ ያልተገባ እኛ እንደውም እነዚህ ሁሉ ያላነሳ ነው በሰላም ሂደቱ በውይይት ሂደቱ ችግር እንዳያጋጥም ብለን 30 አመራር ሲገደል ምንም ያላል። ይሄ ሁሉ እየታወቀ በዚህ አካባቢ የማይባል ነገር ማለት ጥሩ አይደለም። በሌላ በኩል ይሄ አባ ቶርቤ የሚባለው ራሱ የድርጅቱ አካል ነው። የነሱ ትልልቅ አመራሮች ይሄ ድርጅት የሚያስወድ በፌስቡክ በተለያየ መንገድ ኢቭን የራሳቸው ሬዲዮ አለ የኦሮሞ ነጻነት ሰራዊት ድምጽ የሚል አላቸው። ያ ራሱ የአባቶርቤን ቡድን ድርጅት ግድያ ሲያሞካሽ የነበረ ነው። ከረጅም ጊዜ በፊት ጀምሮ ነው። ዛሬ ይሄን መካድ የሚያዋጣም አይደለም። እውነታውን ተቀብለን ይሄ ድርጅት ለሰላማዊ ትግሉ ቁርጠኛ ነው ወይስ አይደለም? ጥያቄው እዚህ ጋር ነው። ሶስተኛ ወገን በተገኘበት ተነጋግረን መፍትሄ ምናምን ምንድነው መሆን ያለበት? ከዚህ በፊት ተስማምተናል። ይሄ ድርጅት በሰላማዊ ትግል ለመሳተፍ ነው የመጣው። ያንን የሚይዝ ከሆነ በዛ መምጣት ነው። ዛታች ያለው አመራር ማሮ የሚባለው በተለይ እነዚህ ሽማግሌዎች የሚያራምዱት አቋም ሰላም ሰላም እያሉ ነው። ይሄ ግን ለኛ ያዋጣም። ህዝብ ራሱ ነጻ ወጥቻለሁ ብሎ የሚል ከሆነ እኔ ዝንጀሮ እንጨት ምናምን ነጻ እንዲወጣ አታገላለሁ እንጂ ትጥቄን አልፈታም ምናምን የሚል ነው የዛ አካባቢ ሰራዊት መሪ። በዚህ ደረጃ ከላይ እስከታች ያለው የድርጅቱ መዋቅር አንዱ ሌላውን እያዳመጠ አለመሆኑን የሚያሳይ ነው። አሁንም ቢሆን የሚያዋጣን ሰላም ነው። ሰላም እንፈልጋለን። ህዝባችን ለረጅም ጊዜ ተጎድቷል። እንደገና ጉዳት ላይ ጉዳት መጨመር አያስፈልግም። በሰላም ይፈታ ከተባለ በሰላም ለመፍታት እውነታውን ተቀብሎ ወደፊት መሄድ ነው የሚያስፈልገው እንጂ አሁንም የሌለ ነገር እያጣቀሱ የሚያዋጣ አይደለም ለማለት ነው።
አመሰግናለሁ። የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አዳባ፣ እንግዲህ ሰላም ነው የሚያዋጣው እያሉ ነው የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ። እሳቸው ላነሷቸው መልስ መስጠት አለብኝ ለሚሉ መልስ ይስጡና ሊሸመግላችሁ የምትፈልጉትን ሰው ማን እንዲሸመግል እንደሚፈልጉ እስቲ በመጥቀስ መልሶን ይስጡን።
በመጀመሪያ ደረጃ የኦነግ አመራርና ኦሮሞ ነጻነት ሰራዊት እንደ ሁለት አካል ወይም ደግሞ አንዱ ለአንዱ እንደማይታዘዝ አድርጎ ማቅረቡ ትክክል አይደለም። በአጥቃዊ የሚያጣቅሰው ማስረጃ በየፌስቡክ ላይ የሚበተለው እንትን ነው። ያ ደግሞ ምን ያህል አስተማማኝ እንደሆነ እርግጠኛ አይደለሁም። በዛ ላይ ደግሞ የጠቀሰው በዛ በኩል ያለው የሰራዊት አዛዥ የዚህ አይነት ጥያቄ በሚዲያ ቀርቦለት የሰጠው መልስ አለ። በዛ ልለፈው። አሁንም የመዋቅሩ ጉዳይ እንዲያው ለመ ወንጀል ካልሆነ በስተቀር በሶስት አራት አመት በፊት ጀምሮ በተካሄደው የህዝብ አመፅ በህዝቦች ላይ በደል የሚፈጽሙ ሰዎች ባደረባቸው ፍርሃት ለቀው ወጡ መውጣታቸው ህዝብ የሚያውቀው ጉዳይ ነው። አሁንም ያልተሟሉ ቦታዎች እንዳሉ ግልጽ ነው። ሌላው ካምፕ ተከፈተ ምናምን የሚባለው በየቦታው ሰራዊቶች ነበሩ ያድሉ ነው መልሶ የተናገሩት። የተከፈተ እንኳን ያለ አይመስለኝም። ዞሮ ዞሮ ግን አሁን ከመንግስት ጋር ስንደራደር ከመደራደራችን በፊት ሶስተኛ አካል ባለበት መሆን አለበት ብለን አቋም ይዘን ነበር። በኋላ ግን የመንግስት ልዑክ የኦሮሞ ነጻነት ግንባርን አመራር ሊያነጋግር በመጣበት ጊዜ የተደረሰበት ስምምነትና የውይይቱ መንፈስ ራሱ በወንድማማችነት ላይ የተመሰረተ አብረው እንደነበሩ ሰዎች አብረው ሲታገሉ እንደነበሩ ሰዎች አይነት መንፈስ የነበረው ስለሆነ እንደዚህ ቀርበን መወያየት ከቻል ችግሮቻችንን ለመቅረፍ የማንችልበት ምክንያት የለም በሚል ሶስተኛ አካል የሚለውን ተው ነው ማለት ነው። አሁን ወደዚያ የመለሰን ምንድን ነው? ልክ አሁን እኔና አቶ ታዬ እንደተነጋገር ነው መተማመኖች ጠፉ። እኛ እነሱ ወነጅላለን፣ እኛ እነሱ እኛን ይወነጅላለን። ለዚያኛው ተብሎም ሽማግሌ ተወክለው ሄደው አምጥተው በዚህ አይነት ሁኔታ በዚህ ነጥቦች ወደ 10 የሚሆኑ ነጥቦችን አንስበው በዛ ላይ አስማምተውም ነበር። እነዚህ ሽማግሌዎች እንግዲህ የማስፈጸም አቅም የላቸውም። ከመምከር አልፈው የማስፈጸም አቅም የላቸውም። ቢሆንም ግን እነሱ ራሳቸውም ቢሆኑ ሌላው ሁለቱ በተስማሙበት ሰላማዊ የሆነ ትግል እንዲቀጥል በሀገሪቷ ሰላም እንዲሰፍን ይሄ ለውጥ ወደፊት እንዲራመድ አሁንም ቢሆን ጥፋተኛውን መግለጽ የሚችል ቡድን በመካከላችን ቢኖር የበለጠ መተማመንና የበለጠ ለሰላም የመስራት ለውጡንም የማገዝ ሁኔታዎች ይፈጠራሉ ከሚል ነው። አሁኑ የኦሮሞ ነጻነት ግንባር አቋም ለሁላችንም ቢሆን ለአገሪቷም ቢሆን ለሕዝቡም ቢሆን ከድርጅትና ከቡድን በበለጠ ለሀገርና ለሕዝብ የምናስብ ከሆነ ምንም የሚያጋጨን የማያስማማን ምክንያት የለም። አሁንም ለሰላም ቅድሚያ ያለን።
አመሰግናለሁ። አቶ ታዬ ደንዳ የማጠቃለያ ሐሳብ የኦሮሞ ነጻነት ግንባር እንደገና እንነጋገር ነው የሚለው ብትነጋገሩ ምንድነው እንደ ቅድመ ሐሳብ አርጋችሁ የምታቀርቡት ምን መሆን አለበት?
አንደኛ ከዚህ በፊትም ለ16 ጊዜ ነው ከከፍተኛ አመራር ጋር ሽምግልና የተቀመጠ ነው ተነጋግረን ያልተስማማንበት ቀን አልነበረም። ሰላማዊ ትግሉ አዋጭ እንደሆነ ሌላ አማራጭ ለህዝባችን እንደማይጠቅም ስንነጋገር በማንኛውም ሰዓት እንስማማለን። ችግሩ ምንድነው የተባለው ነገር ወደ መሬት ማውረድ ላይ ነው ችግሩ። የላይኛው አመራር የሚስማማውን የታችኛው አካል ስራ ላይ አያውልም። ከላይ እስከታች መዋቅሩ ይደማመጣል። ሁሉም ነገር በላይኛው አመራር ትእዛዝ ነው እየተሰራ ያለው የሚሉ ከሆነ ቶሌራ ትምህርት ቤቶች እንዲዘጉ ተደርገው የ14 የ12 የ13 ዓመት ህፃናት ለውትድርና ተመልምሎ ስልጠና የሚገቡበት ለእናቶች የተመደበ አምቡላንስ ተዘርፈው ለሌላ ለነሱ ወታደራዊ አገልግሎት የሚውልበት መንገዶች የሚዘጉበት ህዝብና በዚያውም ደግሞ የመንግስት ሰራተኞች የሚገደሉበት ይሄ ሁሉ በእኛ ትእዛዝ ነው የተሰራው የሚሉ ከሆነ ይሄ ጥሩ ነው። ምን ችግር የለም። ጥሩ መረጃ ነው። በዚህ ላይ ግን ከዚህ በኋላ ወደፊት ለመሄድ የሚያስፈልገው ነገር አንድና አንድ ብቻ ነው። ገና ተነጋግረን የምናመጣው የምናስቀምጠው የመግባቢያ ሰነድ አይኖርም። የተስማማንበትን ስምምነት ወደ ስራ መተግበር ነው። ከዛ ባሻገር ደግሞ ህግን እና ህግን ብቻ መሰረት አድርገው ሁሉም መንቀሳቀስ መንግስትም ቢሆን እነሱም ቢሆን ህግ ከሁሉም በላይ መሆኑን ማንም ማወቅ ይኖርበታል። ህግ የሚጥስ አካል ያው ተጠያቂ ይሆናል። ለሰላም ቅድሚያ እንሰጣለን። አሁንም ግን ተነጋግረን ወዴት እንደሚሄድ ምን ላይ እንደምንነጋገርን እኔ አሁን እኔና እሳቸው ሲናወራ የተስማማንባቸው አንድ ሁለት ነጥብ ብቻ ነው። ከዛ ባሻገር እሳቸውን እኛን ይከሳሉ በዛ ደረጃ። ይሄ ደግሞ ግልጽ በሆነ ህብረተሰቡን በሚያውቀው ሁኔታ ላይ ስለሆነ ዞሮ ዞሮ አሁን ባለው ሁኔታ ማንኛውንም አማራጭ ያው ከሰላም የሚበልጥ ነገር የለም። የሚግግሩም እኛ ዝግጁ ነን። ግን ዞሮ ዞሮ ችግሩ እዛ ጋር መሆኑን ህብረተሰቡ እንዲያውቅ ነው።
አመሰግናለሁ አቶ ታዬ። ያጠቃሉልኝ አቶ ቶሌራ፣ በእርግጥም ድርጅቶ በሰላም አምኖ በሰላም ብቻ ለመንቀሳቀስ ማሰቡን አስረግጦ ቢነግሩን እና የማጠቃለያ ቢሆን ደስ ይለኛል።
እሺ፣ አመሰግናለሁ። ወደ አዳዲስ ክሶችን እየጨማመረ ስለመጣ ለዛ ሁሉ መልስ መስጠት ያዳግታል። ዋነኛው ነገር ግን ማንኛውም ዲሞክራሲን፣ ፍትህን፣ ነጻነትን የሚፈልግ አካል ያለው ሁኔታ በተጨባጭ ኦሮሚያ ውስጥ ያለው ሁኔታ መገንዘብ ይችላል። እኛ ለህዝቡን እንታገላለን እያል የምንዘርፈውና የምንገለው ከሆነ አላማችን ይስጠናል ማለት ነው። በኢትዮጵያ ፖለቲካ ውስጥ እንግዲህ የተለመደ ባህል ምንድን ነው? አንደኛ አንደኛን ጠልፎ የማለፍ ሁኔታ ነው። ከዛ እስካልተላቀቅን ድረስ አስቸጋሪ ይሆናሉ ሁኔታዎች። በዚህም በተጨማሪ ለማሳወቅ ወይም ደግሞ ህዝብ እንዲገነዘበው የሚፈልገው ሁለተኛው ነገር የኦሮሞ ነጻነት ግንባር መጀመሪያውም ቢሆን ትጥቅ እንዲያነሳ ያስገደደው መንግስት ነው እንጂ ምርጫ አድርጎት አይደለም። በግዴታ ምርጫ ነው። ሁኔታዎች አመቺ ናቸው ብሎ ስላመነበት ደግሞ ወደ አገር ቤት ተመልሶ ከህዝብ ጋር ለመታገል ትግሉን ለመቀጠል ተስማምቶ ገብቷል። ወደ ኋላ የሚመለስበት ምክንያት የለም። የኦሮሞ ነጻነት ግንባር አመራርም ከሌሎች በተለየ መልኩ የራሴን ሰራዊት ኖሮኝ ትግሌን እቀጥላለሁ ብሎ የሚሳለም አይሆንም ማለት ነው። ይህ መሰረታዊ ሀሳብ እስካለ ድረስ ምንም የማያስማሙን ሁኔታዎች ስለሌሉ ከአሁን በፊትም እንደም ስናደርግ እንደነበረው እየተወያየን መፍትሄ እየሰጠን ስንሄድ እንደነበረው ሁሉ አሁንም ለሰላም ቅድሚያ ሰጠን በየአካባቢው የሚከሰቱትን ግጭቶች በመከላከያ ሰራዊት የተወሰደው እርምጃ ይቁም ነው የኛ ጥያቄ። ይህ ከቆመ የገባነው ስምምነት የማይተገበርበት ምንም ምክንያት የለም ነው።
በውይይታችን ስለተሳተፋችሁ አመሰግናለሁ። አቶ ታዬ ደንዳአ የኦሮሞ ዲሞክራሲያዊ ፓርቲ ቃል አቀባይ፣ እንዲሁም አቶ ቶሌራ አደባ የኦነግ የኦሮሞ ነጻነት ግንባር ቃል አቀባይ፣ ስለ ጊዜያችሁ በጣም አመሰግናለሁ።
እሺ፣ ለተሰጠን እድል እኔም አመሰግናለሁ።
እኔም አመሰግናለሁ።